Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ስለዚህ ለራሱ እንኳን የማይሆነው የሻቢያ መንግስት እነሱን ይደግፋል ብሎ ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዲሞክራሲያዊ መንገድ ሐሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ ደረሰች በመሆኗ ይሄን ትቶ ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን።
በትጥቅ ትግል መንግስት ለመቀየር እየሰሩ ያሉ የኢትዮጵያ ተቃዋሚ ኃይሎች ውጤት እንደማይኖራቸው እርግጠኛ ነን ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከተናገሩት የተወሰደ ነው። ዝርዝሩ በአብይ ርዕሳችን ይቀርባል።
ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሻችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ማክሰኞ ጥቅምት 16 ቀን 2008 ዓ.ም ምሽት ፕሮግራም አስተናጋጆቻችሁ እኔ አዳኝ ፍሳዬና
ሰለሞን ክፍሌ እንሆናለን። ንጉሡ ታምሬ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉን። አብራችሁን አምሹ። አሁን በቅድሚያ የዓለም ዜና።
በታንዛኒያ ፕሬዝዳንታዊ ምርጫ የገዢው ፓርቲ ተወዳዳሪ ጆን ማንጉፉሊ እየመሩ መሆናቸውን ዛሬ ወጣው ቀዳሚ ውጤት አሳይቷል። ይሁንና ባለፈው እሁድ የተካሄደው ምርጫ እየተቆጠረ ባለበት በአሁኑ ወቅት በርካታ የካቢኔ ሚኒስትሮች በፓርላማ የነበሯቸውን መቀመጫዎች እያጡ ነው። የረጅም ጊዜ የገዢው ቻማቻ ሙፑንዲዚ ፓርቲ ተቀናቃኝ የሆነው የተቃዋሚዎች ጥምረት ተወዳዳሪዎች በምክር ቤቱ የነበሩትን የሚኒስትሮች ቦታዎችን እየወሰዱ ነው። በታንዛኒያ እንዲህ አይነት የተቀራረበ ውይይት ታይቶ አይታወቅም ተብሏል። ለገዢው ፓርቲ የበላይነት የመጀመሪያው አብይ ተግዳሮት ተደርጎ ታይቷል። በታንዛኒያ መሃል አገር ባሉት ተቀናቃኝ ደጋፊዎችና በዛንዚባር ራስ ገዝ ክልል ውስጥ ውጥረት ሰፍኗል። የሀገሪቱ የምርጫ ኮሚሽን ታዲያ ሕዝቡ እንዲረጋጋ ጥሪ አቅርበዋል። የምርጫውን ውጤት ሊያሳውቅ የሚችለው እሱ ብቻ እንደሆነ በመግለጽም አስጠንቅቋል።
የኮንጎ ሪፑብሊክ መራጮች ፕሬዚደንት ሳሷ ንጌሶ እንደገና ለፕሬዚደንትነት ለመወዳደር የሚያስችላቸውን ሕገ መንግሥታዊ ለውጥ በሕዝበ ውሳኔ አጽድቀዋል። ዛሬ የወጣው የሕዝበ ውሳኔ ውጤት ድምፅ ከሰጡት ሰዎች ከ92% በላይ የሚሆኑት ሕገ መንግሥታዊ ለውጡን እንደ ደገፉ አሳይቷል። በሕዝበ ውሳኔው ድምፅ በመስጠት የተሳተፉት መራጮችም 72% መሆናቸው ታውቋል። በሀገሪቱ ያሉት ተቃዋሚዎች በምርጫው አልተሳተፉም፣ ለምርጫ የወጡት ሰዎች ብዛትም በጣም አነስተኛ ነው ይላሉ። የተቃውሞ መሪ ፓስካል ሳቲ ማቢያላ የሕዝበ ውሳኔ ውጤት እንዲሰረዝ ጠይቀዋል። በሕዝበ ውሳኔ የጸደቀው ሕገ መንግሥታዊ ለውጥ ፕሬዝደንቶች ከሁለት የሥልጣን ጊዜ በላይ እንዳይቀጥሉ ማገዱን ሰርዟል። ለፕሬዝደንትነት የሚወዳደሩት ሰዎች ከሰባ ዓመት ዕድሜ በላይ እንዳይሆኑ የሚደነግገው ሕግም ተነስቷል። የ71 ዓመት ዕድሜ አዛውንት የሆኑት ንጌሶ ከ13 ዓመታት በፊትና ከ6 ዓመታት በፊት አከራካሪ በሆነ ምርጫ አሸንፈው ነበር። ከዚያ በኋላም ላለፉት 36 ዓመታት በአብዛኛው በተለያዩ የሥልጣን እርከኖች ሀገሪቱን ሲመሩ ቆይተዋል።
የቡሩንዲ የውጭ ጉዳይ ሚኒስትር በሀገራቸው ስላለው የፖለቲካ ቀውስ ከማንኛውም ሀገርም ሆነ ቡድን ጋር ለመነጋገር ቡሩንዲ ዝግጁ ናት ብለዋል። የቡሩንዲ ፕሬዚደንት ፒየር ንኩሩንዚዛ መንግስት በሀገሪቱ ሰላምና ዲሞክራሲ እንዲኖር ይፈልጋል፣ ከአውሮፓ ህብረት ጋርም አጋርነትን ይሻል። ይሁንና ማንኛውም አይነት ምክክር በዛቻና በፈራጅነት ላይ መመስረት የለበትም ሲሉ አስገንዝበዋል። ትላንት ሉክሰምበርግ የተደረገው የአውሮፓ ህብረት የሚኒስትሮች ስብሰባ የኮቶን ስምምነት ፕሮቶኮልን ስለ አለማክበር ጉዳይ ከቡሩንዲ መንግስት ጋር ምክክር እንዲደረግ ጥሪ የሚያቀርብ ደብዳቤ ልኳል። ስምምነቱ የአውሮፓ ህብረት ከአፍሪቃ ከካሪቢያንና ከፓሲፊክ ሀገሮች ጋር ያለውን የኢኮኖሚና የልማት ግንኙነትን የሚመለከት ነው። የኮቶኑ ስምምነት መልካም አስተዳደርን እንደ ወሳኝ ነገር አድርጎ ያቀርባል። ይህን የሚጥሱ ሀገሮች በከፊልም ሆነ ሙሉ በሙሉ የልማት ትብብር ሊቋረጥባቸው እንደሚችል ይጠቅሳል። የአውሮፓ ህብረት በቡሩንዲ ስላሉ የፖለቲካ ቀውስና ጭቅጭቅ ስላስከተለው የፕሬዝደንት ፒየር ንኩሩንዚዛ እንደገና መመረጥ ጉዳይ በቅርቡ ስጋቱን ገልጾ ነበር። ብሩንዲ ያሉት ተቃዋሚዎች የፕሬዝዳንቱን እንደገና መመረጥ የሀገሪቱን ህገ መንግስት ይጥሳል በማለት ተቃውመውታል።
የዩጋንዳ ፖሊሶች በቅርቡ በተቃዋሚ አባላት ላይ የወሰዱት እርምጃ ህገ መንግስቱን የተከተለ ነው ሲሉ የሀገሪቱ የአገር ውስጥ ጉዳዮች ሚኒስትር ዴታ ተከላክለዋል። የቪኦኤው ጄምስ ባቲ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
ከተቃዋሚ አባላቱ መካከል አንዳንዶቹ ትዕዛዝ አንቀበል በማለታቸው እንጂ ፖሊስ ከልክ ያለፈ ኃይል አልተጠቀመም በማለት ይሟገታሉ ሚኒስትር ዴኤታው ጄምስ ባባ። ዩጋንዳ እንደ አውሮፓውያን አቆጣጠር በመጪው የካቲት 16 ፕሬዝደንታዊና ምክር ቤታዊ ምርጫዎች ታካሂዳለች። ለ30 ዓመታት ያህል ስልጣን ላይ የቆዩት ፕሬዝደንት ዮዌሪ ሙሴቪኒም እንደገና ለመመረጥ ይወዳደራሉ። በቅርቡ ታዲያ ፖሊስ የተቃዋሚው የዲሞክራሲያዊ ለውጥ መድረክ መሪ ኪዛ ቢሴጂ ከዋና ከተማዋ ውጪ ሊያደርጉ የነበረውን ህዝባዊ ስብሰባ ለመከልከል በወሰደው እርምጃ የፓርቲው አመራር አባል የሆኑት ፋቱማ ዘይና አባሊናቦ ልብሳቸው ከላያቸው ተገፎ ራቁታቸውን በቴሌቪዥን ታይተዋል። የአገር አስተዳደር ሚኒስትር ዴኤታው ጄምስ ባባ ግን እሳቸው ራሳቸው ልብሳቸውን አውልቀው ሲያበቁ ፖሊስ አወለቀብኝ ብለው ይወነጅላሉ። እንዲያውም የተቃዋሚ ፓርቲዎች በተለይም የኤፍዲሲ ደጋፊዎች እርቃናቸውን መቆም ለፖለቲካ የመጠቀም አዲስ ስልት ጀምረዋል ሲሉ ወንጅለዋል። ራሳቸው ተቃዋሚ አባሏና የሴቶች የሰብአዊ መብቶች ቡድን አባሎች በጽህፈት ቤት ተቀብዬ አነጋግር ያለው የሆነውን አሳይተናቸዋል። ልብሳቸውን ራሳቸው እንዳወለቁ በግልጽ ነው የሚታየው፣ ግን የለም ፖሊስ ነው ልብሴን የገፈፈው በማለት አጥብቀው በመሟገታቸው ጉዳዩን የሚመረምር ፖሊሶች ሳይሆኑ የሴቶች ድርጅቶች አባላት ያሉበት ኮሚሽን አቋቁም ያለው ሲሉ ባለስልጣኑ አስረድተዋል። ሂዩማን ራይትስ ዋች እንደሚለው የዩጋንዳ ፖሊስ በቅርብ ዓመታት በሚከተለው የሕግና ስርዓት ማስከበር አሰራር ከባድ የሰብአዊ መብት ረገጣ እየተፈጸመ ነው። ፖሊስ ብሔራዊ የምርጫ ኮሚሽኑ የወሰነልንን ሕግና ደንብ ከማስከበር በስተቀር ያጠፋ ነው የለም በማለት ይከራከራል።
የናይጄሪያ ኮሚኒኬሽንስ ኮሚሽን ኤምቲኤን የተባለውን የደቡብ አፍሪካ ኮሚኒኬሽንስ ናይጄሪያ ውስጥ ያልተመዘገቡ የተንቀሳቃሽ ስልክ ተጠቃሚዎችን መስመር ባለመቁረጡ ከ5 ቢሊዮን ዶላር በላይ ቅጣት ወስኖበታል። በትላንቱ የጆሃንስበርግ የግብይት ልውውጥ ታዲያ የኩባንያው አክሲዮን ድርሻ በ12% ወድቋል። የኩባንያው ዋናዋ ገበያ ናይጄሪያ ናት። እስካለፈው ነሐሴ ወር በነበረው ጊዜ ውስጥ እንዲከናወን የቀረበውን ትዕዛዝ ያልፈጸመው ናይጄሪያ ያለ የተንቀሳቃሽ ስልክ አቅራቢ የደቡብ አፍሪካው ብቻ ነበር። ቅጣቱ የተሰጠው ለእያንዳንዳቸው ያልተመዘገቡ ሲም ካርዶች ያሏቸው ተንቀሳቃሽ ስልኮች ከ1,000 ዶላር በላይ ቅጣት እንዲከፈል በተሰጠው ውሳኔ መሰረት ነው። የደቡብ አፍሪካው የኮሚኒኬሽንስ ኩባንያ ስለ ቅጣቱ ከናይጄሪያው ኮሚሽነር ጋር እየተነጋገረ እንደሆነ ገልጿል።
ዩናይትድ ስቴትስ በደቡብ ቻይና ባህር ቻይና ወደ ያዘችውና የኔ ነው ወደምትለው ደሴት አጠገብ የጦር መርከብ በመላኳ ቤጂንግ አውግዛለች። ከመላው የዓለም ጭነቶች ግማሽ የሚሆነውና በዓመት በ5 ትሪሊዮን ዶላር የሚገመት ጭነት በሚተላለፍበት አካባቢ የተደረገ አደገኛ ፖሊሲ ነው ብለዋለች። የዩናይትድ ስቴትስ ባለሥልጣኖች በበኩላቸው በባህሩ ቁጥጥር የሚደረግበት የሚሳይል አውዳሚ ልምምድ ማካሄዱ ሕጋዊና የሚዘወተር ነው ብለዋል። መርከቡ በባህሩ አካባቢ በሚዘዋወርበት ወቅት ችግር እንዳልተፈጠረና የቻይና መርከቦች አስተማማኝ ቦታ ላይ ሆነው የአሜሪካውን መርከብ ይቆጣጠሩ እንደነበር የዩናይትድ ስቴትስ ባለሥልጣኖች ገልጸዋል።
በፓኪስታንና አፍጋኒስታን ወደ 350 የሚጠጉ ሰዎች በ7.5 በሚለካ ርዕደ መሬት በተገደሉበትና 2000 ሰዎች በቆሰሉበት ሁኔታ የመድን ሰራተኞች በቀላሉ በማይደረሱባቸው የሁለቱ አገሮች አካባቢዎች ለመድረስ ጥረት እያደረጉ ናቸው። አፍጋኒስታን ውስጥ በርዕደ መሬቱ የተመታው ነዋሪዎች የማይበዙበት የዳክሻን ክፍለ ሀገር ሲሆን በከፋው ርዕደ መሬት የተጎዳው ግን የፓኪስታን ሰሜን ምስራቅ ክፍለ ሀገር ኸይበር ፐኽቷ ነው። ባለሥልጣኖች ባረጋገጡት መሠረት ቢያንስ 185 ሰዎች ሲገደሉ ከ1450 በላይ ቆስለዋል።
በመጨረሻም ድንበር የለሽ ሐኪሞች የተባለው የሕክምና እርዳታ ሰጪ ድርጅት በሳውዲ አረቢያ የሚመራ የአየር ድብደባ ትላንት ሌሊት በየመን መዲና የሚገኘው ሆስፒታሉን እንደመታ ገልጿል። ይሁንና በሰዎች ላይ ከባድ ጉዳት እንዳልደረሰ ተናግሯል። ቢያንስ ሁለት ጊዜ ባየር ድብደባው የተመታው የሆስፒታሉ ህንጻ ግን ከባድ ጉዳት እንደደረሰበት ተናግሯል። ባየር ድብደባዎቹ ወቅት ህክምና ሰራተኞችንና ከባድ ጉዳት የደረሰባቸው በሽተኞችን ከሆስፒታሉ ለማስወጣት እንደቻለም ጠቁሟል። በሳውዲ አረቢያ የሚመራው ጥምረት ካለፈው መጋቢት ወር አንስቶ የመን ያሉትን ሁቱ አማጽያን ኢላማ ያደረገ የአየር ድብደባ ሲያካሂድ ቆይቷል። የመን ያለው የድንበር አልባ ሐኪሞች ቡድን ሥራ አስኪያጅ ቦታው ሆስፒታል መሆኑን የሚያሳይ ምልክት በቅርቡ የአየር ድብደባ ለሚያካሄደው ጥምረት ባለሥልጣኖች ሰጥቶ ነበር በማለት ነቅፈዋል። ዜናው አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ ይቀርባል።
በትጥቅ ትግል መንግሥት ለመቀየር እየሰሩ ያሉ የኢትዮጵያ ተቃዋሚ ኃይሎች ውጤት እንደማያመጡ እርግጠኞች ነን ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ከሻዕቢያ ጎን የተሰለፉትም ያሏቸው ቢሆኑ ጊዜያቸውን እንዳያጠፉና ወደ ሰላማዊ መንገድ እንዲመጡ መክረዋል። የጠቅላይ ሚኒስትሩ አስተያየት ከትላንቱ የመንግስታቸው የምህረት ውሳኔ ጋር ተገጣጥሟል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ በህዝብ ተወካዮች ምክር ቤት የተገኙት ከአባላቱ ለሚነሱ ጥያቄዎች ምላሽ ለመስጠት ነው። ፕሬዝዳንት ዶክተር ሙላቱ ተሾመ የመንግስትን የአምስት ዓመት የትኩረት አቅጣጫ አስመልክተው መስከረም 24 ቀን ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉት የመክፈቻ ንግግር ደግሞ የጥያቄዎቹ መነሻ ነበር። እንደ ፕሬዝዳንቱ ንግግር ሁሉ በርካታ ርዕሰ ጉዳዮች በተዳሰሱበት የጥያቄና መልስ ጊዜ በውጭ የሚኖሩ ኢትዮጵያውያን ጉዳይም ተነስተዋል። ሀገራቸውንና ህዝባቸውን ለመርዳት ልዩ ልዩ እንቅስቃሴ የሚያደርጉ በውጭ የሚኖሩ ኢትዮጵያውያን መኖራቸውን ጠቅላይ ሚኒስትሩ አብራርተዋል። ከዚህ በተቃራኒ የቆሙ ስላሏቸውም ተናግረዋል። በተለይም በመሳሪያ ኃይል መንግስት ለመቀየር ይሰራሉ ስላሏቸው በትጥቅ ትግል መንግስት ለመቀየር ማሰብ ትርጉም አይሰጥም ነው ያሉት ጠቅላይ ሚኒስትሩ።
በመሳሪያ ኃይል መንግስት እንቀይራለን የሚሉ አካላት ትርጉም የማይሰጡ መሆናቸውን በሚገባ ህዝቡ የሚረዳበት ሁኔታ ስላለ በዚህ ሰበብ አስባብ የዋህ ዳያስፖራዎች የሚሰጡትን ገንዘብ ለመሰብሰብና ለማካበት ካልሆነ በስተቀር ትርጉም ያለው ነገር እንዳልሆነ የሚታወቅ ነው። በእርግጥ አሁን እነዚህ ገንዘብ በትንሹም ቢሆን የሚያዋጡትም ቢሆን እጃቸው መሰብሰብ ጀምረዋል። ምክንያቱም በከንቱ ገንዘባቸው እየፈሰሰ እንዳለና የሚናገሩት ሁሉ ሐሰት እንደሆነ በተለያዩ ማረጋገጫዎች ስላረጋገጡ ማለት ነው።
እናም በትጥቅ ትግል መንግስት እንለውጣለን በሚል ከሻዕቢያ ጎን የተሰለፉት ኃይሎች ወደ ሰላማዊ መንገድ እንዲመጡ ጠቅላይ ሚኒስትሩ መክረዋል።
ስለዚህ ለራሱ እንኳን የማይሆነው የሻዕቢያ መንግስት እነሱን ይደግፋል ብለው ቀጼ በተስፋ ይዘው እዛ የተቀመጡትም ቢሆኑ በእኛ እምነት ይሄን ነገር ትተው እየበለጸገች እያደገች ያለች አገራቸው በሰላማዊና ዲሞክራሲያዊ መንገድ ሀሳብ ልዩነትም ካላቸው ሊያቀርቡ በሚችሉበት ደረጃ ላይ የደረሰች በመሆኗ ይሄን ትተው ወደ ሰላማዊ መስመር ቢመጡ ይሻላቸዋል እንላለን። ነገር ግን ደግሞ በዚህ መንገድ እንቀጥላለን የሚሉ ከሆነም የኢትዮጵያ መንግስትና ህዝብ በሚያደርጉት ትግልና ትብብር እዚህ ግባ የሚባል ውጤት እንደማያመጡ እርግጠኞች ሆነን መናገር እንችላለን። ስለዚህ ጊዜያቸውን በከንቱ የሚያጠፉበት ሁኔታ አለ ብለን እንወስዳለን።
የድርጅቶቹ አንዳንድ አመራሮች እንዲህ አይነቱ ጥሪና ምክር ሊዋጥላቸው እንደማይችልም ጠቅላይ ሚኒስትሩ ተናግረዋል። ምክንያቱም እንደርሳቸው አባባል የነዚህ አመራሮች አላማ በተግባር በሌሉ ድርጅቶች ስም ጭምር መነገድና ትርፍ ማግኘት ነው።
በዚህ ሰበብ የሚነግዱት ንግድ አለ። ያ ንግድ ለነሱ አትራፊ ነው፣ ጥሩ ገንዘብ ያስገኝላቸዋል። ስለዚህ ያ ንግድ አትራፊ በሆነ ሁኔታ ላይ የተወሰኑ ጥቂቶች እንደሚቆዩ እናውቃለን። እያለቀም እያለ ለምሳሌ ኦብነግ የሚባለው ድርጅት ወይም ኡቦ የሚባለው አልቋል። ኦነግ የሚባለው ድርጅት አልቋል። ሌሎችም እንደዚሁ ስም ያወጡ ድርጅት የተባሉት በሙሉ እዚህ ግባ የሚባሉ አይደሉም። ነገር ግን ንግዱ ስላለ ጥቂቶች መሪ ነን የሚሉ እዛም እዚህም ውርውር የሚሉበት ሁኔታ ነው።
ድርጅቶቹ የተዳከሙትም በመንግስትና በህዝብ የጋራ ትግል መሆኑን ጠቅላይ ሚኒስትሩ አብራርተዋል።
ይሄ መንግስት በሰራው ስራ ብቻ አይደለም ሊያልቁ የቻሉት። የኢትዮጵያ ሶማሌ ህዝብ በሚገባ ስለታገላቸውና አጋልጦ ስላዋረዳቸው ነው የጠፉት። የኦሮሞ ህዝብ የሚጠቅመውን ነገር ስለሚያውቅ ነው ተዳክሞ እዚህ ደረጃ ላይ የደረሱት። በተመሳሳይ ሌሎችም ጋር በቤኒሻንጉልም በጋምቤላም የተወሰኑ ጥቂት የሚባሉት ሲንከሳቀሱ የነበሩት የከሸፉበት ዋናው ምክንያት ህዝቡ ልማት፣ ሰላም፣ ዴሞክራሲ ስለሚፈልግና ስላየ ይሄ እንዲቀጥልለት ስለሚፈልግ ነው።
ጠቅላይ ሚኒስትሩ በትጥቅ ትግል ስለተሰማሩ ኃይሎች የሰነዘሩት አስተያየት ከሌላ የመንግስታቸው ውሳኔ ጋር ተቀጣጥሟል። በቅርቡ ወደ ኢትዮጵያ ለተመለሱት ራሱን የትግራይ ህዝብ ዲሞክራሲያዊ ንቅናቄ ወይም ዴምህት ብሎ ለሚጠራው ቡድን አባላት ምህረት ማድረጉን መንግስታቸው ያስታወቀው በትናንትናው ዕለት ነው። ካፍራሽ ተግባራቸው ወጥተው ጳጉሜ 6 2007 ወደ ኢትዮጵያ የተመለሱት የዴምህት አባላት በጸረ ሰላም እንቅስቃሴ ውስጥ በነበሩባቸው ጊዜያት ለፈጸሟቸው ወንጀሎች ሁሉ ጠቅላላ ምህረት ተደርጓል ብሏል መንግስት በትናንቱ መግለጫ። ጠቅላይ ሚኒስትሩ በዛሬው የምክር ቤት ቆይታቸው ለሌሎች በርካታ ጥያቄዎችም ሰፊ ማብራሪያ ሰጥተዋል። የሀገሪቱን የብድር መጠን በተመለከተ የተነሳው ጥያቄ ከነዚህ አንዱ ነው። የኢትዮጵያ የዕዳ ጫና ከሌሎች ሀገራት ለየት ያለ ነው ብለዋል ጠቅላይ ሚኒስትሩ። ለዚህ ምክንያቱም እርሳቸው እንዳብራሩት ለልማት የሚውል መሆኑ ነው።
ሌሎች ሀገሮች ላይ መንግስታት የሚበደሩት ብድር የሚሄደው ለደሞዝና ስራ ማስኬጃ ክፍያ ነው። ስለዚህ በሁለታችን መካከል ያለው የዕዳ የብድር አወሳሰድ ጉዳይ መሰረታዊ ልዩነት አለው። እኛ በምንም መልኩ የስራ ማስኬጃና የመንግስት የቀን ተቀን ወጪን በብድር የማንሸፍን አገር ነን። ስለዚህ አገራችን የምትወስዳቸው ብድሮች በሙሉ ማለት ይቻላል ለቴሌኮም ማጎልበቻ ነው ወይም ደግሞ ለሞባይል ስርዓት ለመዘርጋት ነው። ይሄ ማለት ደግሞ ተመልሶ ሞባይል ተጠቃሚው በሚከፍለው ዋጋ እዳችንን ለመመለስ የሚያስችል ቁመና ላይ ያኖረናል።
የመልካም አስተዳደርና የፍትህ ዘርፍ፣ የጤና አገልግሎት ጥራት ጉዳይ፣ የወጣቶች የስፖርት ማዘውተሪያ ስፍራዎችና ሌሎች ርዕሰ ጉዳዮችን በጠቅላይ ሚኒስትሩ ማብራሪያ ተዳሰዋል። የአዲስ አበባ፣ የባህር ዳር፣ የመቀሌ፣ የሐዋሳ፣ የነቀምቴና የድሬዳዋ ስታዲየሞች ስራ ሲጀምሩ ማንኛውንም አይነት ዓለም አቀፍ ውድድር ማዘጋጀት እንችላለን ያሉት ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሁለተኛው አብይ ርዕስም እዚያው አዲስ አበባ ይሆናል የምንቆየው። ለፌዴራሊዝም ስኬት የሲቪክ ማህበራትና የነጻ ሚዲያ ሚና ወሳኝ መሆኑን የስዊዘርላንድ ኮንፌዴሬሽን ፕሬዚደንት ሲሚኖታ ሲሞረጌ አስታወቁ። ፕሬዚዳንቷ ለህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት በቀጥታ ከቴሌቪዥን የተላለፈ ንግግር አድርገዋል። ተከታዩን ዘገባም የላከው እስክንድር ፍሬው ነው።
በሶስተኛ ቀን የኢትዮጵያ ጉብኝታቸው በህዝብ ተወካዮች ምክር ቤት የተገኙት የስዊዘርላንድ ኮንፌዴሬሽን ፕሬዝዳንት ሲሞኒታ ሲማሩጋ ያደረጉት ንግግር በፌዴራሊዝም ስርዓት ላይ ያተኮረ ነው። 150 ዓመት ያስቆጠረውን የሀገራቸውን ፌዴራሊዝም መነሻ ያደረጉት ሲሞኒታ ሲማሩጋ አስፈላጊነቱንና ጠቀሜታውን በስፋት አብራርተዋል። ለዚህ የፌዴራሊዝም ስርዓት መሳካት ሶስት ወሳኝ የሆኑ ነጥቦች መኖራቸውን ጠቁመዋል። አንደኛው ነጥብ የስርዓቱ አሳታፊነትና በኩልነት ላይ የተመሰረተ መሆኑን ነው የጠቆሙት። ሁለተኛው ደግሞ እርሳቸው እንዳሉት የብዙዎችን አቋም ማስተናገድ መቻል ነው። የተለያዩ የፖለቲካ ኃይሎችና ተዋናዮች ራያቸውን፣ አመለካከታቸውንና ርዕዮተ ዓለማቸውን እንዲያቀርቡ ሊፈቀድላቸው እንደሚገባ ማስተዋውሰዋል። እዚህ ላይ ደግሞ የሲቪክ ማህበራትና የነጻ የመገናኛ ብዙሃን ሚና ወሳኝ መሆኑን በአማርኛ የተተረጎመ በቴሌቪዥን በተላለፈው ንግግራቸው አመልክተዋል።
በዚህ መሰረት የሲቪል ማህበረሰቡ የነጻ ጋዜጠኝነት ትልቅ ዋና ሚና ይጫወታሉ። ምክንያቱም በእነሱ በኩል ነው የተለያዩ ተአማኒ የሆኑ የፖለቲካ ኃይላት ሊመሰረቱ የሚችሉት፣ ኃይል ሊዳበሱ የሚችሉት። በእነዚህ በማህበረሰቡ አመለካከትና በነጻ ጋዜ ግንኙነት በኩል ነው ለውጦች በማህበረሰቡ ሊሰርጹ፣ ሊለወጡ እና በግልጥ ሊታወቁ የሚችሉት። አካባቢን፣ አየር የሚመለከቱ ድርጅቶች፣ የንግድ ማህበራት፣ የአሰሪዎች ማህበራት፣ የሰብአዊ መብት ቡድኖች፣ ለምሳሌ ሌሎች ኤንጂኦዎችም በዚህ ውሳኔ የመስጠት ሂደት ውስጥ ተሳትፎ ሊኖራቸው ይገባል፣ ሊሰሙ ይገባል። አንዳንድ ጊዜ ማዕከላዊ መንግስት የሚገዳደሩና የሚተቹ ቢሆኑም በአጭሩ ጤናማ የሲቪል ማህበረሰብ እናም ነጻ ጋዜጠኝነት የዲሞክራሲ መሰረቶችና የጀርባ አጥንቶች ናቸው።
ፕሬዚዳንቷ ለፌዴራሊዝም አስፈላጊ ሲሉ የጠቀሱት ሶስተኛው ነጥብ የውሳኔ ሰጭነት ስልጣንን ባልተማከለ ሁኔታ ወደ ታች ማውረድ ነው። በተመሳሳይም የሀብትና የተሳትፎ ድሎችን ወደ ክልሎች ማውረድ እንደሚገባ አስረድተዋል። የስዊስ ኮንፌዴሬሽን ፕሬዝዳንት በኢትዮጵያ ባደረጉት ቆይታ ከፕሬዝዳንት ዶክተር ሙላቱ ተሾመ እንደዚሁም ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር ተወያይተዋል። ከኢትዮጵያ መሪዎች ጋር ቀጣይነት ያለው ውይይት እንደሚያደርጉም ተስፋቸውን ገልጸዋል። ሲሞኒታ ሲማሩጋ ስዊዘርላንድን በጋራ ከሚመሩት 7 ሰዎች አንዷ ናቸው። ሀገሪቱ 7 አባላት ያሉት የሚኒስትሮች ምክር ቤት ያላት ሲሆን ሁሉም እኩል ስልጣን አላቸው። ፕሬዝዳንት የሚለው ማዕረግ ግን በየአመቱ በዙር ይደርሳቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ መጽሔት ትንታኔው ተሸጋገር። የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት እና አቶ መላኩ ፈንታ ያቀረቡትን አቤቱታ ውድቅ አድርጎ በጉዳያቸው ላይ መሰማት የጀመረውን የአቃቢ ሕግ የምስክሮች ቃል እንዲቀጥል ወስኗል። የምስክሮቹ ቃል የሚሰማበትን የጊዜ ሰሌዳም እንዳወጣ አስታውቋል። መለስካቸው አማሃይ ላከው ዘገባ ዝርዝሩ አለው።
የፌዴራሉ ከፍተኛ ፍርድ ቤት 15ኛ ወንጀል ችሎት እና አቶ መላኩ ፈንታ በተሻሻለው የጉምሩክ አዋጅ እንዲዳኙ ያቀረቡትን ጥያቄ ውድቅ አድርጎ ቀደም ሲል የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አቃቢ ሕግ ባቀረበው ክስ መሰረት እንዲቀጥል በይኗል። ፍርድ ቤቱ ለዚህ ውሳኔው መሰረት ያደረገው የሕገ መንግሥት አጣሪ ጉባኤ የቀድሞውና የተሻሻለው የጉምሩክ አዋጅ የሚቃረኑ አይደሉም ብሎ በመተርጎሙ መሆኑን ገልጾ ለተከሳሾችም የሚጠቅመው በዚሁ መልክ መከራከሩ እንደሆነ አስረድቷል። በቀድሞ የጉምሩክ ሕግ መሰረት ያለ ቀረጥ የገቡ ተሽከርካሪዎችን ወይም ሌሎች መሳሪያዎችን ለሶስተኛ ወገን ማስተላለፍ ወይንም ከገባበት ዓላማ ውጪ በጥቅም ላይ ማዋል በወንጀል ያስጠይቅ የነበረ ሲሆን ክሱም የተመሰረተው በዚሁ አተረጓጎም ነበረ። የተሻሻለው የጉምሩክ ሕግ ግን ይህን ድርጊት ከወንጀል ወደ ፍትሐብሔር ተጠያቂነት አዙሮታል። አቶ መላኩ ፈንታ፣ አቶ ገብረዋህድ ወለ ጊዮርጊስ፣ አቶ በላቸው በየነ፣ አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ስማቸው ከበደና ዶክተር ፍቅሩ ማሩ ያቀረቡት አቤቱታ ጉዳያቸው በአዲሱ የጉምሩክ ድንጋጌ እንዲታይላቸው ሲሆን ይህም ሕገ መንግሥቱ በአንቀጽ 22 ቁጥር 2 ላይ በደነገገው መሠረት እንደሆነም ይታወቃል። ፍርድ ቤቱ በሰጠው ብይን መሠረት ከዚህ በኋላ የአቃቢ ሕግ ምስክሮች በወጣው የጊዜ ሰሌዳ መሠረት በሳምንት 3 ቀን ማለትም ሰኞ፣ ረቡዕና አርብ እየቀረቡ ይሰማሉ። ዝርዝር የጊዜ ሰሌዳውንም ባለጉዳዮቹ ከፍርድ ቤቱ ጽሕፈት ቤት ማግኘት እንደሚችሉ ገልጿል። ማክሰኞና ሐሙስ ፍርድ ቤቱ የተለያዩ አቤቱታዎችን እንደሚመለከትና ብይን እንደሚሰጥም አስታውቋል። በሚኒስትር ማዕረግ የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታንና ምክትላቸውን አቶ ገብረዋህድ ወልደ ጊዮርጊስን ጨምሮ ጥቂት የባለሥልጣኑን ሠራተኞችና አንዳንድ ባለሀብቶችን የፌዴራል ሥነ ምግባርና ጸረ ሙስና ኮሚሽን አቃቤ ሕግ የመንግሥት ሥራን በማያመች አኳኋን በመምራትና የሙስና ወንጀል ፈጽመዋል በሚል ክስ መስርቶባቸው የፍርድ ሂደቱ ከተጀመረ 3ኛ ዓመቱን ይዟል። አቃቤ ሕግ ክሶቹን በተለያዩ 3 መዝገቦች አደራጅቶ ያቀረበ ሲሆን እስከ ዛሬ ድረስ የአቃቤ ሕግ ምስክሮች የተሰማበት መዝገብ አንዱ ብቻ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመጨረሻም በዚህ ሳምንት የጀኔቫ ሚኒስትሮች የክልል አስተዳዳሪዎችና ከፍተኛ ኃላፊዎች በአውሮፓ በብዛት የሚያልፉ ስደተኞችና ፍልሰተኞች እንዴት ከአንድ ከተማ ወደ ሌላ እንደሚሸጋገሩ ለመወያየት እየተዘጋጁ ናቸው። ሪኪ ሽሪዮክ ሚላን በሚገኘው የከተማዋ ዋና የስደተኞችና ፍልሰተኞች መሸጋገሪያ ጣቢያ የሚሰራ አንድ ኤርትራዊ ወጣት አነጋግራ የላከችውን ዝርዝር ሳሌም ሰሎሞን ታቀርበዋለች።
የጣሊያን ሚላን ከተማ በመቶዎች የሚቆጠሩ ከኤርትራ ወደ አውሮፓ በመርከብ ተሻግረው የሚመጡ ስደተኞችና ፍልሰተኞች ቀዳሚ ማረፊያ ናት። ስደተኞች ወደ ከተማዋ ሲገቡ ግን የት እንደሚሰፍሩ ወይም ከየትኛው ቦታ ተሻግረው ወደ ሌላ ቦታ እንደሚሄዱ ለራሳቸውም ሆነ ለቤተሰቦቻቸው ስለመጪው እድላቸው ውሳኔ ላይ ለመድረስ 7 ቀናት ብቻ ነው የሚሰጣቸው። ይህንን ጉዳይ በተመለከተ በዚህ ሳምንት የጀኔቫ ሚኒስተሮች፣ የክልል አስተዳዳሪዎችና ከፍተኛ ኃላፊዎች በብዛት ወደ አውሮፓ እየገቡ ያሉት ስደተኞችና ፍልሰተኞች እንዴት ከአንድ ከተማ ወደ ሌላ እንደሚሻገሩ ለመወያየት እየተዘጋጁ ነው። ከማንኛውም ሀገር በላይ በመርከብ ወደ አውሮፓ የሚገቡ ብዙዎች ስደተኞች ኤርትራውያኖች መሆናቸው ታውቋል። የዓለም አቀፍ የስደተኞች ድርጅት IOM ከ35,000 በላይ የሚሆኑ ስደተኞች ከኤርትራ ወደ ጣሊያን በዚህ ዓመት ብቻ በመርከብ እንደገቡ አስታውቋል። ጽጋሃንስ ወልደ ስላሴ ከኤርትራ እንደ አውሮፓውያን አቆጣጠር በ2007 ነው አገሪቷን ለቆ የተሰደደው። አሁን ሚላን በሚገኘው የከተማዋ ዋና የስደተኞችና ፍልሰተኞች መሸጋገሪያ ጣቢያ ስደተኞችን በመርዳት ስራ ላይ ተሰማርቷል። አቶ ጽጋሃንስ የአሜሪካ ድምጽ ጋዜጠኛ ሪኪ ሹርክ ስለዚህ ሁኔታ እንዲገልጽላት ጠይቀው ነበር። እንዲህ ሲል መልሷል።
Young people coming from Eritrea. Every day they are coming more than 200.
ወጣቶች በብዛት ከኤርትራ ወደዚህ ይመጣሉ። በየቀኑ ከ200 በላይ የሚሆኑ ህጻናት፣ ጨቅላ ልጆች፣ ነፍሰ ጡሮች በረሃና ባህር ተሻግረው ወደዚህ ሲመጡ በጣም ያሳዝናል። በተለይ ከዚች ከትንሽ ሀገር ይህንን የሚያክል ስደተኞች ሲመጡ ከሀገሪቷ ማንም እንደማይቀር ያሳያል። ሰዎች ተስፋ ስለቆረጡ ነው ሀገሪቷን ለቀው የሚወጡት። ለውጥ መጠበቅ ሰልችቷቸዋል። ሁሉንም ነገር ነው ትተው የሚመጡት።
And here in Milan, what kind of situation are they finding?
እዚህ ሚላን ከገቡ በኋላ ምን አይነት ሁኔታ ነው የሚጠብቃቸው?
In Milan they are unknown people, like they're not registered anywhere.
በሚላን ከተማ ሰው እንደ ሰው አይቆጠርም። ይህ ደግሞ በዚህ ከተማ ውስጥ ብቻ ያለ ችግር ሳይሆን በሌሎች ቦታዎችም የሚታይ ነው። መጀመሪያ ሲመጡ አይመዘግቧቸውም። ከዛ በኋላም በጣም ለትንሽ ጊዜ ነው። ከ7-8 ለሚሆኑ ቀናት ብቻ ነው እርዳታ የሚሰጣቸው። ከዛም ወደሚፈልጉት ቦታ ለመሄድ የመጓጓዣ ገንዘብ መጠየቅ አለባቸው። ከ8 ቀናት በላይ ከቆዩ ግን በጣሊያን የፖለቲካዊ ጥገኝነት መጠየቅ አለባቸው። ስለዚህ በጥድፊያ ነው ይህንን ሁሉ መጨረስ ያለባቸው። አንዳንዴም የመረጃ እጥረት ሊኖር ይችላል፣ ምክንያቱም የት እንደሚሄዱ ገንዘብ ከየት እንደሚመጣ ላያውቁ ስለሚችሉ። አንዳንዴ ገንዘብ ወላጆቻቸው እንዲልኩላቸው ስለሚፈልጉ ችግር ሊያጋጥማቸው ይችላል። መንቀሳቀሻ ሰነዶች ለማግኘት፣ መጓጓዣ ትኬት ለመቁረጥ የሚተባበር ሰው ያስፈልጋቸዋል። ይህንን ሁሉ ጉዳይ በ7 ቀናት ጨርሶ ወደ ሌሎች ሀገሮች መሻገር በጣም ከባድ ነገር ነው።
When you're talking to people, what is the main reason they're giving for leaving Eritrea?
ስለ ኤርትራውያኑ ስትናገር እነዚህን ሰዎች ለመሰደድ የሚያበቃቸው ዋናው ምክንያት ምንድን ነው ብለው ይነግሩሃል?
They give you the reason of military. They give you the reason of like life is very
ብዙ ሰዎች የሚነግሩኝ ዋናው ምክንያት በኤርትራ ያለውን በውትድርና መሰለፍ፣ የኑሮ ውድነትና በሀገሪቷ ላይ ያሉ ችግሮችን መቋቋም እንዳቃታቸው ነው የሚገልጹት።
When you say military, what do you mean exactly?
ውትድርና ስትል በውትድርና መሰለፍ ስትል ምን ማለት ነው?
Actually the word military is wrong because every country has a military.
እንዲያውም ውትድርና መባሉ ሁኔታውን በግልጽ አያስረዳም፣ ምክንያቱም ውትድርና በሁሉም ሀገር ያለ ነው። እነዚህ ሰዎች ግን ወታደሮች አይደሉም፣ እንደ ባሪያ ነው የሚቆጠሩት። ምርጫ በሌለበት፣ ስራ ገደብ በሌለበት ሁኔታ ይሰራሉ። ሁሉም በስልጣና እንዲሳተፉ ይገደዳሉ። ውትድርና እንለዋለን ግን ልክ አይደለም። ክፍያ የሌለበት ስራ በውትድርና መልክ ባርነት ነው።
And when did you leave Eritrea? What year?
መቼ ነው ከኤርትራ የወጣው? በስንት ዓመተ ምህረት?
It was like 8 years ago and at the same time I was a slave for some time so
እንደ አውሮፓውያን ዘመን አቆጣጠር በ2007 ነው አገሬን ለቅቄ የወጣሁት። ወደ 8 ዓመት ሆኖኛል። እኔም እንደ ባሪያ ከ2-3 ለሚሆን ጊዜ በነጻ ሰርቻለሁ። በመጨረሻ ባሪያ ልሆንም ብዬ ተሰደድኩ።
የአገሪቱ መሪዎች የጽጋሃንስ ወልደ ስላሴንና የሌሎችን ስደተኞች ክሶች ከእውነት የራቀ ነው ሲሉ ነው በተደጋጋሚ የሚገልጹት።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
እኔም አዳነች ፍስሐየንን እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን ደግሞ ከስልክ አስተያየቶቻችሁ የሚከተሉትን እናድምጥ።
በመጀመሪያ የቮይስ ኦፍ አሜሪካ ጋዜጠኞች እንደምናላችሁ፣ ይህንን ፕሮግራምን ማቅረባችሁ በጣም ደስ ይላል። ባለፈው እንደተናገራችሁ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከጋዜጠኞች ጋር ለመስራት መንግስታቸው ፈቃደኛ ነው ምንጊዜም ቢሆን ብለው የተናገሩት በጣም ደስ ይላል። ሆኖም ግን እንደው ይሄን ነገር እውነት ለማድረግ እና ጥሩ ምርታ ለማሳየት እንደው በመጀመሪያ መንግስት የታሰሩትን ጋዜጠኞች በዚህ በሽብርተኝነት ምናምን እያሉ ያሰሯቸውን ጋዜጠኞች ለጥሩ ነገር ለምን አይፈቷቸውም እነሱ? በቃ እና ይሄ ነገር ጥሩ አጀማመር ይሆናል። ጋዜጠኞቹ ቢለቀቁ ለመንግስትም እንደው ጥሩ ለውይይቱ ጥሩ በር መክፈቻ ነው ብዬ አስባለሁ። የምደውላቸው ከአትላንታ አካባቢ ነው። በጣም አመሰግናለሁ።
ጤና ይስጥልኝ ቪዲዮዎች፣ አመሰግናለሁ። ከዚህ በፊትም በጣም ከምወደው ቤተሰቦቼ ጋር በተለያዩ በ20 ዓመት ውስጥ ላገናኝታችኛል። አሁንም ባለፈው በአቶ ሙልጌታ ሉሌ ሞት ላይ ዮሐንስ ሙልጌታ ማለት ልጃቸው ነው፣ ከሱም ጋር ከተለያየው ወደ ኦልሞስት 25 ዓመት አልተገናኘንም እና አድራሻው ጠፍቶብኝ በምን እንደማገኘው አሁንም ግራ ገብቶኝ ነበር። ግን ባለፈው አቶ አዲሱ እንደውም እሱ ሰርግ ላይ ይሁን የሆነ ነገር ላይ እንደተገኘ ስለሰማው ቢቻል የኔን ስልክ ቁጥርና መልእክት ማግኘት የምችል ከሆነ መገናኘት የምችል ከሆነ በጣም ደስ ይለኛል። ቶኪዮ ነው የምደውለው። ዛየሁ ባላለሁኝ። እግዚአብሔር አመሰግናለሁ።
እናስልኝ አዘጋጅ እንደምናላችሁ ዶክተር አድማጭ ነኝ። ይህን አስተያየት በእናንተ በኩል ለኢህአዴግ ስራ አስፈጻሚ ኮሚቴ እንድታስተላልፉ ፈልጌ ነው። የባህርን በር ይመለከታል። ያልተመለሰ የህዝብ ጥያቄ ስለሆነ ምሁራንም ሆነ መላ ኢትዮጵያ ህዝብ ጥያቄ አታፈኑት። አሰብ ሱልጣን ኢብራሂም ተሽጣ እንደነበር ተምረናል። ደርግም ቢሆን ራስ ገዝ አስተዳደር አድርጓት ነበር። በመረብ ወደ ማዶ ስለሆነች ወደ ኤርትራ እንድትጠቃለል ተደርጓል። ስለዚህ አሁን ያለው መንግስት እንዳቶ መለስ ግብትር ሳይሆን ከቻለ ድጋፍ ካልቻለ መብቱን ለህዝብ እንዲሰጥ ብታደርጉ እንደ ግድቡ ህዝቡ እንደሚወዳቸው እርግጠኛ ነኝ፣ ውጤትም እንደሚገኝ ጭምር። አመሰግናለሁ። ተስፋዬ ከአሜሪካ።
ዜዎች በጣም ነው የምናመሰግናችሁ። እስካሁን የምታቀርቡት ፕሮግራም በጣም የሚደነቅ ነው። ተከታያችሁ ነው እና እኔ መስጠት የሚፈልገው አስተት ጠቅላይ ሚኒስቴራችን ኃይለ ማርያም ደሳለኝ መግለጫ ሲሰጡ ነበረ፣ ነጻ ሚዲያ እና ጋዜጠኞች እንዲኖሩ የሚለው መግለጫ ነው። ብዙ ጊዜ መንግስት የሚሰጣቸውን መግለጫዎችና የሀገራችን መተዳደሪያ ህገ ደንብ ህገ መንግስትን የሚጥሱ ባለስልጣናትም ሆነ የበታች አመራሮች ላይ መንግስት ለምንድን ነው እርምጃ የማይወስደው የሚል ጥያቄ ነው። በመቀጠልም የሚመለከተውን የመንግስት ባለስልጣናት ጠይቃችሁ ብታቀርቡልን በጣም ደስ ይለናል። በጣም እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ዘላለም ነኝ ከሜሪላንድ።
ሎ አሜሪካን ድምፅ ሬዲዮ እንደምናችሁ፣ ሰላም ናችሁ ወይ? በእናንተ ሬዲዮ ብዙ የኢትዮጵያ አስተዋጽኦ ያደረጉ ሁሉ ነገር ያደረጉ ስታስተላልፉ እንሰማለን። ለምሳሌ ሙዚቀኛ፣ ደራሲያን ሁሉ፣ ጋዜጠኞች እንከን ሲገጥማቸው የሆነ ነገር ሲገጥማቸው ስታስተላልፉ እንሰማለን። ግን እንደ ጌታቸው መኩሪያ ሳክስፎን የሚጫወት ለሶስት አመት በላይ አልጋ ላይ ስተኛ ወይም ደግሞ ሶፋ አልጋ ላይ እንኳ አይተኛም፣ ሶፋ ላይ ስተኛ በእናንተ ለምን እንዳልጋበዛችሁ በጣም ጥሩ ነው ያለና እስቲ በእናንተ ሬዲዮ ቃለ መጠየቅ አድርጋችሁ እንድታሰሙ ፈልገን ነው። ቻው አሜሪካን ድምፅ ሬዲዮ፣ አመሰግናለሁ።
አድማጮችን ለተሳትፏችሁ እናመሰግናለን። በነገራችን ላይ የመጨረሻው አስተያየት ሰጪ ያነሱት ጌታቸው መኩሪያ ማን ነው ለምትሉ፣ እስቲ ቀጣዩን እርሱ በመሳሪያ የሚጫወታትን ዜማ እናቀርብላችሁ። ለመተዋወቂያም ለማስታወስም ታግዛለች። የምታውቋትም ተዝናኑባት። ጌታቸው መኩሪያ የጥንት የጠዋቱ Thank you.
ቀጣዩ ንግድና ማህበረሰብ የዓለም የገንዘብ ድርጅት IMF እና የዓለም ባንክ በየአመቱ ከሚያከናውኗቸው የልማት ጉባኤዎች አስቀድሞ የየሀገሮችና የዓለም አቀፍ የምጣኔ ሀብት አሃዞችን ይፋ ያደርጋሉ። በዚህ መሰረት በኢትዮጵያ ፈጣን የምጣኔ ሀብት እድገት መመዝገቡን ገልጸው አጠቃላይ ሀገራዊ ብድር ማሻቀቡን አስረድተዋል። ሁኔታው ያስበናል ነው ያሉት። የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማግዜር በዚህ ዙሪያ ከልማት ምጣኔ ሀብት ባለሙያ ዶክተር አክሎክ ቢራራ ጋር ያደረጉ ቃለ ምልልስ ቀጥሎ ይቀርባል።
የገንዘብ አቅም፣ የውጭ ምንዛሪ አቅም የሌላቸው ሀገሮች ይበደራሉ። በብድር ድጎማ ያደጉ ሀገሮች ብዙ ናቸው። የምስራቅ ኤዥያ ሀገሮች በመጀመሪያው እድገት ዘመናቸው ላይ ግን ደግሞ እነሱ ያደረጉት ደግሞ የውስጥ ቁጠባቸውን እያሳደጉ የነፍስ ወከፍ ገቢው እያደገ ተሳትፎ እያደገ ሲሄድ ከውጭ ጥገኝነት ነጻ እየወጡ የሄዱበት ሁኔታ አለ እና እኔ በጣም አስጊ ነው ብሎ IMF የተናገረው ምንድን ነው? የብድሩ መጠን 50% የጠቅላላ ገቢውን አክሏል ባለበት ጊዜ ማን ነው የሚበደር የሚለውን ጥያቄ ነው በአእምሮዬ ለመመርመርና ለመዘገብ እየሞከርኩት።
የአይኤምኤፍም ዘገባ ያስቀምጠዋል። ይሄ 50% አደገ የሚባለው በመንግስቱ ዋስትና የተሰጠበት ብድር ነው።
አዎ።
ምን ማለት ነው መንግስቱ ዋስትና የሰጠበት?
እንግዲህ ብድር ከውጭ ብድር ሲገኝ ግዴታ መከፈል አለበት። በታዳጊ ሀገሮች ዋናው የብድር ዋስትና የሚሰጠው መንግስት ነው። ይህም አያከራክርም እና አከራካሪ ሆኖ የማገኘው እና አስጊ ሆኖ የማገኘው ምንድን ነው? ማን ነው ይህን ብድር የሚበደረው የሚለው ነው። ምክንያቱም ብድሩ መንግስትም ቢበደረው የፓርቲ ድርጅቶችም ቢበደሩት የመንግስት አካል የሚባሉት በኢትዮጵያ ውስጥ አንደኛ ራሱ መንግስት የሚባለው ስቴት ኤንድ ገቨርንመንት፣ ሌላው ደግሞ የፓርቲ ኢንዳውመንቶች አሉ። ፓርቲውና መንግስቱ በፍጹም ሊለያዩ አልቻሉም። ኢትዮጵያ ውስጥ አንዱ በጣም አስቸጋሪ ሆኖ የሚያገኘው በትንተና ውስጥ መንግስትን ከኢኮኖሚው የበላይነት፣ ፓርቲውን ከኢኮኖሚ የበላይነት ለመለየት አልቻልኩም። እሞክራለሁ፣ ሌሎችም ሞክረዋል፣ የውጭ ታዛቢዎች ሞክረዋል፣ እኔም ሞክራለሁ። ነገር ግን አልተቻለም። መንግስት ተበድሯል፣ ዋስትና ይሰጣል በሚባልበት ጊዜ ይሄ ገንዘብ በኋላ ዙሮ ዙሮ መከፈል የሚከፍለው ማን ነው ብለን ብንጠይቅ የኢትዮጵያ ሕዝብ ነው የሚከፍለው። ብንወድም ባንወድም እንዴት አድርጎ ይከፍለዋል የሚለውን ጥያቄ ለምሳሌ ለማስተናገድ ብንሞክር አንድ ሶስት የሚከፍሉባቸው ዘዴዎች አሉ። አንደኛው ምንድን ነው? ኢትዮጵያ ኤክስፖርት ከምታደርገው በምታገኘው ልትከፍለው ትችላለች ብለን ለመናገር እንችል ይሆናል። ሁለተኛው ስደተኛው ብዙ ስለሆነ ሬሚታንስ የሚባለው ከውጭ ከስደተኛው በሚገኘው ገንዘብ ለመደጎም ይቻላል፣ ለመክፈል ይቻላል የሚል እንትን አለ። ሌላው ደግሞ በጣም እኔ አስጊ ሆኖ የማገኘው ምንድን ነው? ብድርም በብድር ለመክፈል ይቻል ይሆናል የሚል እንትን ነው። ይሄ ከሆነ በጣም አስጊነቱ ምንድን ነው? በደቡብ አሜሪካ የሆነውና በምስራቅ ኤዥያ አንድ ጊዜ በ1980ዎቹ የሆነው በአርጀንቲና የሆነው አይነት ሁኔታ አሁን በቅርቡ በግሪስ የሆነው ሁኔታ ኢትዮጵያም ውስጥ ሊከሰት ይችላል ማለት ነው። ይኸው ምንድን ነው? ብድሩ ግዴታ መከፈል አለበት። ብድሩ ለኢንቨስትመንት በሚውልበት ጊዜ ለመሰረተ ልማት ከሆነ ለምሳሌ ለሀዲድ ስራ፣ ለመንገድ ስራ፣ ለሀይል ስራ ማመንጫ ስራ ወዘተ የሚሆን ከሆነ እንግዲህ ተደጋጋፊ የሆነ የኢኮኖሚ የምርት ዘርፍ ከሌለው ይሄዳ ግዴታ መከፈል አለበት ማለት ነው። እና ከየት እንደሚመጣ ግልጽ አይደለም፣ አልሆነልኝም። ሌላው ግን እኔ በጣም አሰቃቂና አስቸጋሪ ሆኖ የስርዓት ወለድ ችግር የማየው ምንድን ነው? የግል ክፍሉስ የኢትዮጵያ ምን ሆነ? የግል ክፍሉ ለመበደር አይችልም እኮ ማለት ነው። አብዛኛውን ብድር የውስጥም ሆነ የሀገር ውስጥም ሆነ የውጭ ብድር መንግስትና የመንግስት ድርጅቶች የሚቆጣጠራቸው ድርጅቶች የበላይነቱን ይዘው ግዙፉን ብድር የሚይዙት ከሆነ የግል ክፍሉ ጫጩት እንደሆነ ይቆያል ማለት ነው። እና
ዶክተር አክሎግ እንደው እዚህ ላይ ይሄ የእርስዎ ብቻ ሀሳብ አይደለም። እርሶም ብቻ አይደለም ያሳሰበው የዓለም የገንዘብ ድርጅት ራሱ የኢትዮጵያ ምጣኔ ሀብት ግምገማውን በየአመቱ በሚያወጣ ጊዜ በተደጋጋሚ የምጣኔ ሀብት እድገቱ የግሉ ዘርፍን ተሳትፎ በእኩልነት እንዲያውም እኩልነት ቀርቶ በጣም የቀጨጨ መሆኑን ይገልጻሉ። የብድር አገልግሎት ማግኘት በስፋት ይነሳል። 30% የሚሆነው የሀገር ውስጥ ብድር ከባንኮች የሚገኘውን መንግስቱ የሚበደረው ነው። አጠቃላይ ደግሞ እንደምንመለከተው አሁን በአዲሱ ዘገባ የወጣው አጠቃላይ የሀገራዊ ብድሩ መንግስቱ ዋስትና የሰጠበት ወደ 600 ቢሊዮን ብር ነው። ይሄ ገንዘብ እየሄደ ያለው ደግሞ ለመንግስቱ ሰፋፊ የመሰረተ ልማትና የተለያዩ ግንባታዎች ነው። ስለ ገበያ ተወዳዳሪነት እንነጋገር እስኪ። የግሉ ዘርፍ እዚህ ላይ ምን አይነት ሚና ሊጫወት ይችላል? የመንግስቱ ወይም ደግሞ አጠቃላይ የሆኑ የድርጅታዊ ሀብት የግሉ ዘርፍ የገበያ ተወዳዳሪነት ላይ የሚኖረውን ጫና እስኪ ይግለጹልን።
እንግዲህ በአገር ውስጥ ያለውን ከባንኮች የሚገኝ ከብሔራዊ ባንክ ከማዕከላዊ ባንክ የሚገኝ ብድር መንግስት አብዛኛውን የሚወስደው ከሆነ የግሉ ክፍል ለምሳሌ ተራውን ኢትዮጵያዊ ልውሰድ። እኔ ኢትዮጵያ ውስጥ አንድ ተቋም ለመክፈት ልፈልግ በምፈልግበት ጊዜ ወደ ባንክ በሚሄድበት ጊዜ መንግስት አብዛኛውን ወይም ደግሞ የመንግስት የሚደግፋቸው ወይም ፓርቲ የሚደግፋቸው ተቋሞች ወይም ግለሰቦች የሚሻሙት ከሆነ ለእኔ የሚደርሰኝ ብድር ዝቅተኛ ይሆናል፣ ወይም ደግሞ ከአቅሜ በላይ ዋስትና ይጠየቅብኛል ማለት ነው። ያ ከሆነ ለመወዳደር አልችልም። ለመወዳደር ካልቻልኩ አንድ ተቋም ለማቋቋም አልችልም ማለት ነው። ይሄ ግልጽ ነው። መንግስት ሊክደው አይችልም። በውጭ ምንዛሬ በኩል ለምሳሌ አንድ መሳሪያ አንድ ግለሰብ እኔን ራሴን ልውሰድ፣ ወይም ደግሞ ተራውን የጋምቤላ ሰው ልውሰድ፣ ወይም ደግሞ የአፋር ሰው ልውሰድ፣ ወይም ደግሞ የሶማሌ ክልል የኦጋዴን ክልል ልውሰድ፣ ወይም የአማራ ክልል የኦሮሞ ክልል ወይም ደግሞ የትግራይ ክልል ልውሰድ። አንድ ግለሰብ በጣም ታታሪ ነው ወይም ታታሪ ናት፣ ፍላጎት አለ ግን አቅም የለም፣ መሳሪያ ከውጭ ማምጣት አለብኝ ይልና ያን ግለሰብ የውጭ ምንዛሬ ይጠይቃል። የውጭ ምንዛሬ ይገኝ አይገኝ የሚወስነው ማን ነው? የውጭ ምንዛሬ ይገኝ አይገኝ የሚወስነው መንግስት ነው፣ ወይም ደግሞ የመንግስት ማዕከል ነው እንጂ እኔ ስለፈለግኩኝ ልበደር አልችልም። አንድ ግለሰብ በራሱ ሊበደር አይችልም። ስለዚህ ጫናው እጅግ በጣም ግዙፍ ነው። ተወዳዳሪነት ሊኖር የሚችለው እኮ ሚዛናዊ የሆነ ሬጉላተሪ ፍሬምወርክ የሚሉት የኢኮኖሚ አስተዳደሩ መመሪያ አግባብ ያለው መሆኑ አለመሆኑ እኮ ነው የሚወስነው። አድሎ ከሌለ እኔ አድሎ በምልበት ጊዜ የጎሳ አድሎ ብቻ ማለት አይደለም፣ እሱ ብቻ አይደለም። አድሎ በሚባልበት ጊዜ መንግስት ጫና አድርጎ አይ ለኢትዮጵያ ኢኮኖሚ የሚያዋጣት እኔ የምሰራው ብቻ ነው፣ እኔ የምለው ብቻ ነው፣ ትኩረት መሰጠት ያለበት እዚህ ቦታ ላይ ነው፣ በዚህ ሴክተር ነው ትኩረት መሰጠት ያለበት፣ የውጭ አገር ኢንቨስተሮችን ወደ አገር መጋበዝ ነው፣ እንደዚህ ለእነሱ የሚያመቻች ሁኔታ መፍጠር ነው የሚለው ካለ ጫናው በኢትዮጵያውያን ላይ በግል ለመንቀሳቀስ ለሚፈልጉ ደግሞ ችሎታ ላላቸው ኢትዮጵያውያን ትልቅ ትልቅ ሸክም ይሆንባቸዋል ማለት ነው።
ዝግጅታችን ይቀጥላል። የተከበራችሁ አድማጮች፣ ወደ ሁለተኛውና የመጨረሻው ቅንብር እናልፋለን። የጤና ፕሮግራም ነው ተከታዩ። የዘንድሮው የአእምሮ ጤና ቀንና ሙሉ ሳምንት ታስቦ ያለፈው የአእምሮ ጤና ችግር ላለባቸው ሰዎች መብቶች ልዩ ትኩረት ሰጥቶ ነበር። ባለፈው ሳምንት ዝግጅታችን የአእምሮ ጤና ሁኔታ ምን እንደሚመስልና የጤናና የእንክብካቤ አገልግሎቱን ለማዳረስ ምን እየተደረገ እንዳለ ተነጋግረናል። በአዲስ አበባ ዩኒቨርሲቲ የጥቁር አንበሳ የሕክምና ትምህርት ቤት መምህር አማካሪ ሐኪምና በርካታ የአእምሮ ጤና መርሃ ግብሮችን የመሩትን ቀደም ሲልም የአማኑኤል ልዩ የአእምሮ ሕክምና ሆስፒታል ዳይሬክተር የነበሩትን ዶክተር መስፍን አርአያን ነው ያነጋገር ነው። ዶክተር መስፍን ከሰሎሞን አባተ ጋር ባደረጉት ውይይት የዛሬው የመጨረሻ ክፍል የአእምሮ ጤና ችግር ተጋላጮችን የመብቶች ሁኔታ ያነሳሉ።
ዶክተር መስፍን፣ የዓለም የጤና ድርጅት የአእምሮ ጤና ቀን አስቦ የዋለው ከሰብአዊ መብቶች ጋር አያይዞ ነው። በዩናይትድ ስቴትስ በእንግሊዝና ኢትዮጵያ ውስጥ ተከታታይ ጥናቶች መካሄዳቸውን ላለፉት ዓመታት የደብሊው ኤችኦ መግለጫ ይናገራል እና የደብሊው ኤችኦ የአእምሮ ጤና ጉዳይ አስተባባሪ ሚሼል ፋንክ በሰጡት መግለጫ
What we see instead is that people admitted to inpatient facilities throughout all countries in the world.
ያለነው ይልክ በሁሉም ሀገሮች ውስጥ በየህክምና ተቋማቱ ያሉ የአይምሮ ህሙማን የሁከትና ያመጻ አድራጎቶች ሲፈጸምባቸው ለወሲባዊ ጥቃት ሲጋለጡ ነው ተዘግቶባቸው ወይም እንቅስቃሴዎቻቸው ተገድበው ነው የሚኖሩት እጅና እግሮቻቸው ራሳቸውም ታስረው ነው የሚያዙት ያለ ምግብና ያለ ውሃ በቆሻሻና ጽዳት በጎደለ ሁኔታ ንጽህናቸው ተጓድሎ ይኖራሉ ለብዙ አመታት ካለበለዚያም ለቀር የህይወት ዘመናቸው ሁሉ እንዲሁ ተረስተው ይዘልቃሉ።
በዚህ ህመም ምክንያት የተንገላቱ የተሰቃዩ ያሉ ሰዎች ወይም የተጋለጡ ሰዎች ቢያንስ ከ10 እስከ 20 አመት ቀድመው ይሞታሉ። ካጠቃላዩ ህዝብ የመደበኛ የእድሜ ጣሪያ ከ10 እስከ 20 አመት ያጠረ ነው የነሱ እድሜ። ስፋት ያለውን የሰብአዊ መብቶች አያያዝና የደህንነት አያያዝ ሁኔታ ነው ያወጣው። ይሄ ምን ያህል ነው በኢትዮጵያ ያለው?
እንግዲህ የተባለው ነገር ኢትዮጵያን የተለየች አያደርጋትም። ምናልባት ኢትዮጵያን የተለየች የሚያደርጋት ባህሏና ህብረተሰቡ እንደው ለደከመ ለተጎዳ ያለው አመለካከት፣ የሃይማኖት ተቋማቿ የሚሰጡት ርኅራኄ የተሞላው ድጋፍ መሆኑን በአንድ በኩል እናይና፣ በሌላ በኩል ግን በተለይ ከአካል ተጎጂዎች ይልቅ በተለያዩ ምክንያቶች የአእምሮ ጤና ችግር ተጎጂዎች የበለጠ ለብዙ ነገር ተጋላጮችና ተጎጂዎች ናቸው። ይሄ በትክክልም ጥናቱን ብቻ ሳይሆን እኛም በየዕለቱ ስራ የምናየው ነው። እና የዓለም ጤና ድርጅት አቶ ሰለሞን ቀደም እንዳልከው እና የዓለም ጤና አጠባበቅ ፌዴሬሽን ላለፉት 23 አመታት የዓለምን ጤና ቀን ማክበር ጀምሯል። በየአመቱ የተለያዩ ሞቶች አሉ። ለምሳሌ በአንድ ወቅት ያለ አእምሮ ጤና ጤና የለም የሚል ነበር። ትክክል ነው። ይሄ የአንድ አመት ሞቶ ብቻ ሳይሆን የሁል ጊዜም ነው። ምክንያቱም ብዙ አካል ጎድሎ አእምሮ ጤና ካልተሟላ ሊፈራርስ ይችላል። ብዙ አካልም የተሟላ ሆኖም የአእምሮ ጤና ወሳኝ ነው እና የአእምሮ ጤና ሁሉንም ገዢ ነው ብለን እናምናለን። ደግሞ ትክክልም ነን ብለን እናምናለን። እና እንግዲህ ወደ ሀገራችን ስንመጣ ችግሮቻችን በጣም ሰፊዎች ናቸው። እኛ ባህላዊ አገር ነን እና የጤና የማዳረስ አቅማችንን ከየጊዜ ወደ ጊዜ እየጎለበተ ብናመጣም አሁንም ቢሆን እንደ አካላዊ ችግር ካለባቸው በባሰ ሁኔታ የአእምሮ ጤና ችግር ያለባቸው ሰዎች መጀመሪያ በተለይ በገጠር የሚሄዱባቸው ወደ ባህላዊ ሕክምናና ሃይማኖታዊ ሕክምና ተቋማት ነው እና ቶሎ ብሎ ወደ ሕክምና ቦታ የማድረሱ ነገር አሁንም የተሳካለት ነው ማለት ባይቻልም ካለፉት አመታት የተሻሉ ሁኔታዎች አሉና፣ ወደ መብታቸው ስንመጣ አዎ የአእምሮ ጤና ችግር ያለባቸው ከፍተኛ የአእምሮ ጤና ችግር፣ ምክንያቱም የአእምሮ ጤና ችግር ስንል ቀላል፣ መካከለኛና ከባድ ብለን መፈረጅ እንችላለን። ከባድ የምንለው የሳይኮሲስ፣ ስኪዞፍሬኒያ የመሳሰሉትን እና ራስን የመርዳት አቅም ማነስ፣ የእይታ መዛባትን፣ የእሳቤ መዛባትን የመሳሰሉትን የሚጨምር ነው እና በጣም ኃይለኛው የአእምሮ ህመም ነው። በተለይ በስር ሰደድ የአእምሮ ጤና ችግር የሚሰቃዩቱ ለምሳሌ ለስኪዞፍሬኒያ ያለባቸው ሰዎች ቤተሰቦቻቸው አንድም ያስሯቸዋል፣ አለበለዚያም ይለቋቸዋል በመሰላቸት ባህላዊውና ሌላውን ከሞከሩ በኋላ በዚያ ምክንያት ለተለያዩ ችግሮች ይጋለጣሉ። ወደ ከተሞች ይሰደዳሉ እና ለየቤተ ክርስቲያን እና ለየእምነት ቤቶች ታዛ ስር ጥገኛ ይሆናሉ እና ይህንን እንግዲህ መንግስት ሊሰብስብ ቢል በጣም ችግር ነው። በተለይ በአሁኑ ሰዓት በኢትዮጵያ ውስጥ እንኳን አንድ ጀምሮ እስከ 2% እንዲህ አይነቱ ከፍተኛ አእምሮ ጤና ችግር ያለባቸው ነን ብላቸው ብለን ብናሰላ ይህ ቁጥር እንግዲህ ከ900,000 እስከ 1.8 ሚሊዮን ገደማ የሚደርስ ነው። ስለዚህ በጣም እነኚህ እንግዲህ ከፍተኛ የአእምሮ ጤና ክብካቤ የሚያስፈልጋቸው በዚች ቅጽበት ይህን በምናገርበት ጊዜ ሆስፒታል ውስጥ ገብቶ ትክክለኛውን እርዳታ ማግኘት ያለባቸው ናቸው እና ይህን በምናይበት ጊዜ ገና ብዙ መስራት ይጠበቅብናል። መብትንም በተመለከተ እንዳልከው ነው። በተለይ ለህጻናትና የአእምሮ ጤና ችግር ሲዳመር ችግሩ ይወሳሰባል። ሴቶችና ከፍተኛ የአእምሮ ጤና ችግር በሚጨመርበት ጊዜ ደግሞ እጅግ ይወሳሰባል እና በዚህ ጊዜ ሴቶች በተለይ ወይም ወጣት ሴቶች ለተለያዩ አደጋዎች ወሲባዊ ጥቃትን ጨምሮ ሊጋለጡ ይችላሉ እና እንግዲህ በአጠቃላይ ማድረግ የሚቻለው መንግስትና ህብረተሰቡን በማስተባበር ከሁሉም በላይ ደግሞ የአእምሮ ጤና ወዳጆችን ማህበራትን በማጠናከር በተለይ ኢትዮጵያ ውስጥ በአሁኑ ሰዓት የሚያበረታታው እንደ መቄዶ መቄዶኒያ ያሉ እንደ ጌርጌሶን አይነት እንደ አሁን ቀደም ብዬ ተከስኩት የአምሮ ጤና ክብካቤ ማህበር የመሳሰሉት በመንግስትም ዙሪያ ሎቢ በማድረግ ወይም መንግስትንም በመቀስቀስ የራሳቸውንም ነዋይ አሰባሰብ እና በቀጥታ ኃላፊነቱን በመውሰድ በማስተማር እና መብታቸውን ማስከበር ያቃታቸውን ከፍተኛ የአምሮ ጤና ችግር ያለባቸውን ሰዎች በጋራ የእነሱን መብት በማስከበር ብዙ መስራት ይቻላል ብለን እናስባለን።
ከህግስ አኳያ ረቆ የሚወጣ ሰብአዊ መብትም ሆነ የዜግነት መብት ሌሎች መብቶችንም በማስከበር በኩል የሚሰራ ስራ አለ?
ህጉ ከፍተኛ የሆነ የአእምሮ ጤና ችግር ያለባቸውን ከዛም በላይ ደግሞ የእድገት ችግር ያለባቸውን ከህፃነታቸው ጀምሮ የእድገት ውስንነት የመሳሰሉትን በተመለከተ ከታች ጀምሮ እስከ ላይ ድረስ ያለውን ጥበቃ ያደርጋል። እንግዲህ ህጉ የሚያቀተው ነገር ቢኖር እስካሁንም ድረስ የአቅም ውስንነትንም ያመላክታል። በከፍተኛ የአእምሮ ጤና ችግር ውስጥ ገብተው ነገር ግን በተደጋጋሚ ለሆነ ችግርን በራሳቸውም ላይ በሌላውም ላይ ሊያደርሱ የሚችሉ በከፍተኛ ሁኔታ እየተጠበቁ ህክምናቸውን እያገኙ የሚያስፈልገውን የመድኃኒትም ሆነ የምክክር የመሳሰሉን አገልግሎት ለረጅም ጊዜ የሚያገኙበት ከፍተኛ ጥበቃ ያለበት ተቋም ገና አልመሰረተም። በሌላው ሀገር እንደ ማክሲመም ሴኩሪቲ የሆነ የአእምሮ ጤና ችግር ያለባቸው መርጃ አካባቢዎች ማለት ነው። ይህ እንግዲህ አንዱ ነገር ሲሆን፣ ሌላው ግን ትልቅ ግንዛቤ ሊወሰድ የሚገባ ነገር ቢኖር የአእምሮ ህመም ወይም የአእምሮ ጤና ችግር ሲባል ህመሙ አለ፣ ሌላው ደግሞ ከፍተኛ የሆነ የባህሪ ችግር አለ፣ በሶስተኛ ደረጃ ደግሞ ከሱስ አምጪ ነገሮች ጋር በተያያዘ ሳይፈለግ የሚመጣ ችግር አለ። በተለይ ይሄ እንዲህ አይነቱ ወጣቶችን አልኮል ሊሆን ይችላል እና የተደበላለቁ ሱስ አምጪ ነገሮችን በመውሰድ ሊሆን ይችላል መልቲፕል ድራግ አቢዩዝ የምንለው እና እነኚህን ሰዎች አስፈላጊውን ህክምና ካገኙ በኋላ አስፈላጊውን የተሃድሶ ህክምና ወይም ሪሃብሊቴሽን ቴራፒ የምንለው የሚያገኙበት ማዕከላት አሁንም ውሱን ናቸው ማለት እችላለሁ፣ በተለይ ሪሃብሊቴሽኑ ላይ የሚሰሩ። ስለዚህ ህጉ በተለይ ወንጀለኛ መቅጫው በትክክል ነገሮችን ቢያስቀምጥም አሁንም ቢሆን እና የስትራቴጂክ ፕላኑ የሚቀጥሉት 5 ዓመታት የአእምሮ ጤናን በተመለከተ ቢወጣም አሁንም ትክክለኛ የሆነ ሜንታል ሄልት ሌጅስሌሽን ወይም ደግሞ የአእምሮ ጤና ህግ በትክክል ተረቆ በትክክል በተገቢው ሁኔታ ስራ ላይ መዋል እንዳለበት አምናለሁ። ይሄ በሂደት ላይ ይመስለኛል። ለምን የጤና ጥበቃ ሚኒስቴር አሁን ከቅርብ ጊዜ ወዲህ ለመጀመሪያ ጊዜ የሜንታል ሄልስ ዴስክ አቋቁሟል። ይኸውም እንግዲህ የአእምሮ ጤናን የሚከታተል በሀገሪቱ በሙሉ ያለውን የሚከታተል ነው። ቀድሞ አብዛኛውን ይህንን መሰል ስራ የሚሰራው አዲስ አበባ የሚገኘው የአማኑኤል ስፔሻላይዝድ የሆነ የአእምሮ ሕክምና ተቋም ነበር እና ምናልባት ይሄ እንግዲህ ሊሰራና ውጤታማ ሊሆን ይችላል ብዬ የማስበው ጉዳዩ በቀጥታ የሚመለከታቸው እንደ ፍትህ ሚኒስቴር፣ እንደ ሰራተኛና ማህበራዊ ጉዳይ ሚኒስቴር፣ እንደ ጤና ጥበቃ ሚኒስቴር እና ሌሎች የትምህርት ተቋማትና የአገልግሎት ሰጪ ተቋማት በጋራ ሆነው የሴቶችና የህጻናት ጉዳይ ሚኒስቴር፣ አሁን ደግሞ የወጣቶችና አዲሱ የስፖርት ሚኒስቴር የሚባለው እነኚህ በጋራ ሆነው ብዙ ስራ ይጠበቅባቸዋል። ምክንያቱም ስለ መብት ስናወራ እንግዲህ ስለ ግዴታ ስናወራ መብት ይመጣል። አሁን እንደምታውቁት ሀገራችን ከቅርብ ጊዜ ጀምሮ በአመት 600,000 የሚሆኑ ወደ ከፍተኛ ዩኒቨርሲቲ ተቋማት የሚገቡ ይኖሯታል። ይሄ ማለት 600,000ም አዲስ አበባ ይሆናሉ ማለት ሳይሆን አብዛኞቹ የወላጅ ቤተሰቦቻቸውን ቤት እየራቁ ይሄዳሉ ማለት ነው። ስለዚህ እነኚህ ወጣቶች ከከፍተኛ ሁለተኛ ደረጃ ትምህርት ቤት ወጥተው ወደ እነኚህ ትልልቅ ተቋማት ሲገቡ ጥበቃ ያስፈልጋቸዋል። ጥበቃ ማለት ከሱስ አምጪ ነገሮች ጥበቃ ማለት የማጥኛ ተቋማቸው ምቹ መሆኑን፣ ላይብረሪዎቻቸው፣ ቤተ መጻሕፍት ማለት ነው፣ የስፖርት ተቋሞቻቸው እና ዙሪያቸውን ደግሞ አልፎ አልፎ እንዳሸን ከሚፈሉት የጫት ቤቶች፣ የመጠጥ ቤቶች የመሳሰሉት የጸዱ መሆን አለባቸው እና ልጆች ያለምንም መሳቀቅ ማንኛውም የሀገራችን ክፍል ሄደው በትክክል ትምህርታቸውን በውጤታማነት ጨርሰው ወደ ሀገራቸው ልማት ላይ መዋል መቻል አለባቸው እና እንግዲህ መብት ስንል በጣም ሰፊ ነው። አቶ ሰለሞን
አሁን እንግዲህ እንዳሉኝ በለጋ
መሰራት እንዳለበት ሲጠብቅ አምናለሁ። በእርግጥ በሰው ኃይል የተሻለ ሁኔታ ላይ ብንደርስም ነገር ግን አገልግሎቱን በየደጃፉ ላይ ማቅረቡ እና የህሙማንን መብት መጠበቁ የተወሰነ መሻሻል ቢያሳይም፣ ለምሳሌ አሁን በቅርቡ አዲስ አበባ ውስጥ መንገድ ላይ የሚዞሩ አስተዋይ ያጡትን ሰዎች ህሙማን የአማኑኤል ሆስፒታልም መቄዶኒያም ጌርጌሶን በተለያየ የመንግስትም የግልም ተቋማት የገፈርሳውን የአእምሮ ሕክምና ተሃድሶ ተቋምን ጨምሮ የተለያዩ ሙከራዎች ይደረጋሉ። ያ ማለት ግን አባይን በጭልፋ ነው ቀደም ያልኩ ቁጥር በጣም ሰፊ ነው 1.8 ሚሊዮን በጣም ብዙ ነው ይሄ እንግዲህ አመሮ ህመምተኛ ነው እዚህ ላይ የባህሪ ችግር ከሱስ ጋር የሚመጡ በፋሰሉትን ችግሮች ሲጨምረው ቁጥሩ እንደው የሚያዘናጋ ቁጥር አይሆንም እና ብዙ መስራት እንደሚጠበቅብን ይገባኛል
ዶክተር መስፍን አራያ መቼም ቅድም እንዳሉት የአእምሮ ጤና የሁሉም ጤና መሰረት ነውና ወደፊትም መለስ እያልን እንደተለመደው የእርሶን ምክርም ልምዶን ማካፈልም እንደዚሁ እንጠይቃለን። እጅግ በጣም አድርጌ አመሰግናለሁኝ ለጊዜውና ለማብራሪያው ዶክተር መስፍን።
እኔም ስለሰጣችሁኝ በጣም አመሰግናለሁ። እንግዲህ እዚህ አመት ሞቶ ሰብአዊ ክብር ለአእምሮ ህሙማን ነው። ይህንን እንግዲህ እድል ሰጣችሁኝ ስለዚህ ለመናገር ስላስቻላችሁ በድጋሚ እግዚአብሔር ይስጥልኝ። መልካም ምሽት።
ተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሽብርተኞች ሁሌም ቢሆን የመግደል የነፍስ ማጥፋት አጀንዳቸውን ለማሳካት የማይነጥፍ ገቢ ይሻሉ። ይህን ርኩስ ዓላማ በመከተልና በመፈጸም ረገድ አይሲል ወይም ዳኤሽ በግንባር ቀደምትነት ይጠቀሳሉ። ለዚህ ስኬት ደግሞ በቁጥጥራቸው ስር በሚገኙ አገሮች ላይ ከባድ ቀረጥ መጫን ማስከፈል ነው። ዳኤሽ ገንዘብ የሚያከማቸው በቁጥጥሩ ስር ባሉ ድንበሮች በኩል በሚያልፉ ቁሳቁሶችና የንግድ ሸቀጦች ላይ ቀረጥ በገፍ በመሰብሰብ ነው። ሰሜን ኢራቅ ውስጥ ለመንገድ ቀረጥ በሚል $200፣ በዮርዳኖስና በሶሪያ ድንበሮች በኩል ለሚገቡ የጉምሩክ ቀረጥ በሚል $800 ያስከፍላል። በተጨማሪም አይሲል በቁጥጥሩ ስር ባሉ ግዛቶች በብዙ መቶ ሚሊዮን ዶላርስ የሚገመት ገንዘብ በየዓመቱ እንደሚሰበስብ የዩናይትድ ስቴትስ መንግሥት ይፋ ያደረገው እውነታ ነው። ይህ አይነቱ የገንዘብ ማሰባሰብ ደግሞ ሕገወጥ መሆኑ ይታወቃል። የሚያስገርመው እነዚህ ከቀረጥ የሚገኙ ገቢዎች በዳይስ ስር ለሚገኙ ህዝቦች ጥቅም ከመዋል ፈንታ ጭራሹኑ ወደ ሆስፒታል ለመሄድም ሆነ የጤና ምርመራ ለማድረግ እድላቸውን ማሰናከሉ ነው። የኢራቅ ምክር ቤት የዳይሽን የቀረጥ አሰባሰብ ሁኔታ የሚያጠና አንድ ኮሚቴ መስርቷል። ምክር ቤቱ በደረሰበት ጥናትና ምርመራ መሰረትም ኒቬር በተሰኘው ክፍለ ሀገር ከሚኖረው ህዝብ ዳይሽ በየወሩ ወደ 11 ሚሊዮን ዶላርስ መሰብሰቡ ተረጋግጧል። ጀነሬተር የሚጠቀሙ የሞሱል ክፍለ ሀገር ነዋሪዎች በእያንዳንዱ አባወራ $200 ከፍለዋል። ፍራፍሬና አትክልት በጅምላ የሚሸጡ ነጋዴዎችን ያስከፈለው ቀረጥ በወር 200,000 መሆኑም ታውቋል። ዳኢሽ ነዳጅና ሲሚንቶ ጫኝ ከባድ መኪኖችንም ቀረጥ ያስከፍላል። ለነዋሪው ህዝብ ዘይትና ጋዝ በመሸጥም ተጨማሪ ገቢ ያገኛል። ሶሪያ ውስጥ በሚገኙ የታል ሐሚስ እና የአል ሐሳካ ገበሬዎች ላይም ቀረጥ ጥሏል። ይህን ከገበሬው ላይ የሰበሰበውን ገንዘብ ዛካ በሚል ለሚታወቀው ከፍተኛ እስላማዊ በዓል እንደሚያውለው ሐሰተኛ መረጃ ይሰጣል። ዳይሽን እየተዉ የሚወጡ ሰዎች የዚህን ሽብርተኛ ቡድን አካሄድ ከማጋለጥ ወደ ኋላ አላሉም። የቀድሞ የዳይሽ አባል የነበረው ሳዳም አል ጀማል የዳይሽ የሃይማኖት አባቶች መመሪያቸው የገንዘብ ፍቅርና ስልጣን እንጂ ሃይማኖት አይደለም ብሏል። አይሲል ተሸንፎ የመጨረሻውን ውርደት ሊከናነብ ይችል ዘንድ ዩናይትድ ስቴትስ ስትራቴጂካዊ ዋነኛ ትኩረት የዳኤሽን የገቢ ምንጭ ማድረግ ነው። ለዚህም ነው ዩናይትድ ስቴትስ ከ65 ሸሪክ አገሮች ጋር ጸረ አይሲል እንቅስቃሴ የምታካሄደው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የምሽቱ ፕሮግራማችን ከማብቃቱ በፊት አጫጭር ዜናዎች እናሰማለን። የዩናይትድ ስቴትስ ብሔራዊ የሳይንስ አካዳሚ በያዝነው ሳምንት ይፋ ባደረገው ጥናት መሰረት በምዕራብና በማዕከላዊ አፍሪቃ የአንበሶች ብዛት እየተመናመነ ነው። በምዕራብና በማዕከላዊ አፍሪቃ 400 አንበሶች ብቻ እንደቀሩ፣ በ20 ዓመታት ጊዜ ውስጥ ደግሞ 200 አንበሶች ብቻ እንደሚቀሩ ፊሊፕ ሄንሸል የተባሉ ተመራማሪ አሶሺየትድ ፕሬስ ለተባለው የዜና አገልግሎት ገልጸዋል። በታንዛኒያ ፕሬዝዳንታዊ ምርጫ የገዢው ፓርቲ ተወዳዳሪ ጆን ማግፉሊ እየመሩ መሆናቸውን ዛሬ የወጣው ቀዳሚ ውጤት አሳይቷል። ይሁንና ባለፈው እሁድ የተካሄደው ምርጫ እየተቆጠረ ባለበት በአሁኑ ወቅት በርካታ የካቢኔ ሚኒስትሮች በፓርላማ የነበሩት መቀመጫዎችን እያጡ ነው።
የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
አዳነች ፍስሐዬንን አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። The voice of